ጤና ይስጥልኝ አድማጮቻችን፣ ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። የተዳፈነ ሰዓት የጠፋ ይመስል በኢሃፓ ላይ ዘመቻው ተጧጧፈሳ በሚል ርዕስ የቀረበውን ጽሑፍ አስተምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
ከጨርቁ ምን አለን? ከጨርቁ ምን አለን? ወያኔዎቹ ከጨርቁ ምን አለን እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸው በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያሾፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት። የመቶ ዓመት ታሪክ ነው ታሪካችሁ ሲለን የሰነበተው የውያኔ ቁንጮ የሚሊኒየም በዓልን ሲደምስበት አሳየን። የክልል ባንዲራ እያሉ ለእያንዳንዱ ማህበረሰብ ያከፋፈሉትን ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል። ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን፣ መሬታችን፣ ቋንቋችን፣ ባህላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንሻር የሚል አይደለም። የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እነ ገረሱ ዱኪ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ጎበና ዳጨው፣ እነ ጄኔራል ጃግማ ኬሎ፣ እነ ዑመር ሰመተር፣ እነ አበበ አረጋይ፣ እነ በላይ ዘለቀ፣ እነ ዘራይ ድረስ ወዘተ ባልተዋጉለት ነበር። እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም። ራሳቸው የነጻነት አባወራዎች ነበሩ። ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው። የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው። አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው። ስለዚህ ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው። ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራግፎለታል። የኦሮምኛ ተናጋሪ ወጣትም በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልዕኮ ለማዳን መንቀሳቀስ ይኖርበታል። አንድ ቀረው የሚባል ነገር ያርቻ ነው። ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራሷን ጠብቃ የቆየችና ዜጎቿን ያኮራች ሀገር እንጂ የሚታፈርባት አይደለችም። የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው። ዓላማቸው አልተሳካላቸውምና የአርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው። የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሀቁን አውቀው ስሜት ለስሜት ተገናኝተው የሱ ደም የኔ ነው ተባብለው ወንድሜን አትንኩ ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥርም በአብዛኛው የተጠቀመበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ ኦሮምኛ ሌላም እየተማሩ ለስልጣን ሲጠቀሙበት ኦሮሞን ነጥለው ለማስቀረትና በፌደራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ የሄደ ኢንቨስተር እንዳይሆን እንደልቡ በሌሎች ስፍራዎች እየተዛወረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት ሊታይ ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጥማቸው ማርካ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ኮያኔ ባልተሻለ መልኩ የውጭ ተልእኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ በወጣቱ ደሞዛቸውን የሚያገኙ እንዳሉ ገጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በአገር ጥፋት ላይ እንዲሰሩ ተልከው የመጡ መሆናቸው አውቆ ማራቅ ነው። ህዝብ ሌላ ወያኔ በላይ ላይ ለመሾም አይታገልም ፊትም አልታገለም። ኢትዮጵያ ላንድም ለውል ግዝም ከምዝበራ ከጭቆና ተላቃ ህዝባ በፈቀደው መሪ በመርጫ መተዳደር ያለባት ሀገር ለማድረግ ፊትም ብዙ ደም ፈሷል። አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የሩንታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው አላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው ህይወትህ ህይወቴ ነው ብሎ በአንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ሊሆን የሚሉ ግለሰቦችን፣ ሌቦችን፣ ዘራፊዎችን፣ ሀገር ሻጮችን ሲያስተናግድ እንጂ ፍቅርን፣ አንድነትን፣ አብሮነትን ለህዝቡ ሲያስተምር አይደለም። የሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም ብሔረሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት፣ እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ ብሔረሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ፣ ወያኔ የከለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎችም አሪያ እንደምትሆኑ ጥርጥር የለውም። የወያኔ የጥንቆላ ምልክት ያለው ባንዲራን አስቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ እንብርት ነው። የወያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባረው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑር። በከበረ ትግል ህልውናችንን እናስከብራለን። አገርና ሰንደቅ ነፃነት ከሌለ ቤተር ተማረ ያውሎ መከበድ የለ። ሰንደቅ ነች ሃይማኖት አላማነችም ነ አርማ የለየ ታይሎም ነፃነት
ዘረኛም ለደስታው አጋዥ ነው ብርጭቆ ባንዳም እንዳርበኛ ጎራዴውን ታጥቆ ሹመውን ሰብቆ አንጃም ስም ሳይቀይር ቀለም ተለቅልቆ ደሄ የሚሉት ሱሪ አይሸፍናትም ብናልክማ ኑሮ ፋሽስት እንዳሰቡ ብንተልማ ኑሮ ዘረኛ እንዳለ
የተዳፈነ ሰዓት የጠፋ ይመስል በኢሃፓ ላይ ዘመቻው ተጧጧ ፈሳ ኢሃፓ ጠፍቷል ተኗል ሞቷል በሚል ድርግና አሽከሮቹ ይደነፉ በነበረበት ወቅት እሳተ ገሞራው ኃይሉ ገብረ ዮሐንስ የምትከተለውን በ1983 ዓመተ ምህረት እሳት ጠፋ ይበር በሚል ርዕስ ከትቦል ነበር። ስንቱን ፈተና አልፎ በሚያስደንቅ ትዕግስት በትግሉ ዲቁና ሆነ ቅስና ዓለም በመንኩስናው ዘመናት ከፍተኛ ደረጃ ደርሶ ሲዘጋጅ ለብቃት ዛሬ ቢያወሩልኝ አልሰማም የሸገተ ወሬ የቀመለ ድፍና በሻ ቢቀላምድ እንዲህ እንዲህ ይያለ ገዳሙን ትቶ ኮበለለ ይሃባ ቆቡን ጣለ ይሃባም ትግሉን ትቶ አልከሰመ ገሞራውም በሆድ አምላኪዎችና ፈሪዎች ቢከዳም እስከ ለተሞቱ ጸረወያኔ ትግሉን አላቆመ። እሳት አልጠፋ አለና ታዲያ የደርጉ ሲያበቃ የወያኔ ዘረኛ ሰደድ አሁንም በኢሃፓ ላይ ተነሳ። ከቅርብ ጊዜ ወዲህ ደግሞ ጸረ ኢሃፓ ዘመቻው በየቦታው ተፋፍሟል። ለምን ብሎ መጠየቅ ራሱ የለም ተብየው ድርጅት ለወያኔ ውጋት ሆኖ መቀጠሉን አብሳሪ ነው። ወያኔ ከየህጋዊ ድርጅቶች ኢሃፓ ያላቸው እየመነጠረ መቀጠሉ ደግሞ ምስጢር አይደለም። በአሁኑ ጊዜ ጠንክሮ የመጣው ዘመቻ በአገር ቤትም ከውጭ አገርም ነው። ከአሜሪካና አውሮፓ ወደ አገር ቤት እየደወሉና ገንዘብ ሞልቷልና ጋላ ሰደው ለሰዓቶች የሚያወሩት የወያኔ አዳራጊዎች በኢሃፓና በአማራሩ ላይ ሰፊ ሐሰትን እያሰራጩ ናቸው። ውሸትን በተመለከተ ገሞራው በዚሁ የግጥም መጽሐፉ የሚከተለውን አስፍሮ ነበርና መጥቀሱ ተቀመታ አለው። ነገረ ውሸት ባለም አቀፍ ደረጃ ጭምር የሚያወደለድል ችግር እንደመሆኑ በዘመናችን የነገረ ልቦናን ሳይኮሎጂስቶችን ምሁራን እንዳጦዘ አለ። የነገረ ሐሰትን ውስብስብ ባህሪና የመነሻው ጥቅንጥቁንም ሊመረምሩት በተነሱ ቁጥር የራሳቸውንም አእምሮ ሳይቀር እንዳናወዘው አለ። ሐሰት በጊዜ ይዘት አንጻር ስሉስ ወቅቶችንም ይተቀምባቸዋል። በመሆኑም የጊዜ ገደብ አያውቅም። በሬ ወልዶ ነበር፣ በሬ የወለደ ነው፣ በሬ ወልዳል በሚል የቱልቱላ ጥሩምባው ስላለፈው ይወሸክታል። ባሁኑም ጣቃውን ይቀዳል፣ በወደፊቱም ላይ ይቀጥፋል። ውሸት በሁለንተናው ጸረ ሐቅ ነው። በግለሰቦችም ሆነ በማህበረሰቦች ኑሮ ውስጥ የድክመት ሽንቁር ቀዳዳ ፈልጎ በመግባት አሊያም ለስላሳ የህይወት ክፍሎችን ሰርስሮና ሰርጎ በመግባት ያላፈረሰው ትዳር፣ ያልናደው ንብረት፣ ያልመዘበረው ወዳጅነት አይገኝም። ሌላው ቀርቶ እንደ ፍቅር ባለው ትልቅ የስሜት ወዳጃዊ ግንኙነቶች ውስጥ አልቃ ገብቶ ሱክ በማለት ፍቅረኞችን ጭምር ሲያናቁር ቆይቷል። ልባዊ ዝምድናን ፈጥረው ትዳርን ያህል ባለቃል ኪዳን ውል መስርተው ንብረት አደርጅተው ወልደው ከብደው ለዘመናት ተከባብረው የኖሩ አባት እናቶችን ሳይቀር ውሸት በመሃላቸው ገብቶ በማናወጽ የሞቃት ራራቸውን በማተራመስ እንዳልነበር ሲያደርገው በተደጋጋሚ ታይቷል። ለዚህ አጸያፊ ተግባሩ በየማህበረሰቡ አባላት ሁሉ እርኩስ ውሸት ሲወገዝና ሲኮነን ኖሯል። የጥቅሱ መጨረሻ ቢወገዝ ቢከሰስም ውሸት ተነቀብኝ ብሎ የሚተን ሳይሆን ራሱን በመደጋገም ሐቅን መስሎ ሊያወናብድ ይጥራል። ውሸታችሁ ተነቅቶበታል በቃ ሲባሉ እምቢኝ አሻፈረኝ ብለው የደረቁ ወያኔዎችና የደርግ ርዝራዦችን ዛሬ ይመለከቷል። ከሞላው ትንተናውን በመቀጠል የሚከተለውን አስፍሮ ነበር። በየፖለቲካው መስክ የሚባረቅ ውሸት የራሱ አይነትና ይዞታው ባህሪ ሲኖረው በአብዛኛው ስልጣንና ኃይላዊ ጉልበት ላይ በማነፍነፉ የሚሽከረከር ውሸት ነው። ለስልጣን የሚቋምት ግለሰብ ወይም ቡድን ከእኔ በላይ ላሳር ነው በሚል ዘዴ ከሰማያት የወረድኩ ልዩ ፍጡር ነኝ እስከ ማለት ድረስ ያስቀባጥረዋል። ከመሰሉ ፍጡሩም የተለየ ልዩ ለመምሰል ደሜ ሐምራዊ ነው ብሎ እስከ መዘላበት ድረስ ያቃዣዋል። ትውልዴም ባለ ሺህ ጅማት ካላቸው ከእነንቶኔ ዝርያ ሲወርድ ሲዋረድ የመጣ ነው እስከ ማለትም ድረስ ያስቀላምደዋል። ለዚህ አይነት የባለ ውሸት አበጋዝ ብዙ ስመጥርና ዕውቅ አምባገነኖችን በናሙናነት ማቅረብ ይቻላል። ትንሽ ዘርዘር አድርገን በዘመናችን የሚከናወኑትን አይን አውጣ ውሸቶችን ብንጠቃቅስ ከፖለቲካ ጋር የቅርብ ዝምድና ያለውን የፕሮፓጋንዳ ውሸት መጥቀሱ እጅግ አርኪ ነው። ባልነበረ ጦር ሜዳና ባልዘመተ ሰራዊት ባዶ ሁኔታ ላይ የድል ቅዠት ያወፈፈው ቡድን ድንገት ተነስቶ ሺህ ሰዎች ማረኩ፣ ዘመናዊ መሳሪያዎችን በገፍ ማረኩ፣ ሺህ ገደልኩ፣ ጉጡርጡራ የተባለውን ልዩ ለጦርነት አመቺ ቦታ ከጠላት አስለቅቄ ከእጅ ያገባው ማለት ደረቅ ቱልቱላውን ይነፋል። የሚገርመው ደግሞ የራሱ ተዋጊዎች ልዩ የአቅቤ ርዕስ ጥይት የማያስመታ መድኃኒትና አስማት ያላቸው ይመስል ከዚህ ሁሉ ወራሪ ሰራዊት ውስጥ ያን ያህል ከፍተኛ ሲያደርግ አንድ እንኳ መሞት ቀርቶ ያልቆሰለበት መሆኑን አለመግለጹ ነው። ይህ አይነት የጦርነት ግብግብ ውሸት በዘመኑ ቋንቋ ጸሊም ፕሮፓጋንዳ ወይም አስደሳች ዜና ተብሎ ይጠራል። 10 ተዋጊዎችን ምርኮ አስገብቶ እንደሆነ 10ን በ10 ያባዛና 100 ተዋጊዎች ማርክ ያለው ሲል ይፋሽካል። የትልቅ ከተማ ጎረቤት የሆነች የገጠር መንደር የያዘ እንደሆነ ዋናውን ከተማ በቁጥጥር ስር አድርግ ያለው ሲል ጣቃውን ይቀዳል። ከዋሹ አይቀር እንዲህ ቅልጥልጥ ብሎ እንጂ በተራ ጆሮዎች በኩል አሟልቾ ለመግባት እንዲያስችል። የጥቅሱ መጨረሻ ቅልጥልጥ ያለን ውሸት ነጋ ጠባ እየደገሙ ስደት ለወሬ ያመቻልና ነፍሰ ገዳዮቹ ሰለባነን ብለው እየለፈፉ ትላንት የወጉትን ወይም ሲታገል ቅንጣት ድጋፍ ያልሰጡትን ዛሬም አይናቸውን በጨዋጥረው ሲዘምቱበት ማየታችን በኢህአፓ ላይ እየደረሰ ያለው የሐሰት ናዳ ምስክር ይሆናል። ወያኔ ስልጣኑን ለመጠበቅ ያሰጋኛል ብሎ ከልብ የሚፈራውን ድርጅት ባገኘው ቀዳዳ ሁሉ ለማጥቃት መነሳቱ የሚጠበቅ ሲሆን ይህን ዘመቻ አጅበው በድርጅቱ ላይ መሰረተ ቢስ ክሶችንና አሳፋሪ ውሸቶችን የሚረጩት ግን በጥብቅ መወገድ ያለባቸው ናቸው። ያባ የኤርትራን መገንጠል ወይም ነፃ መሆን አልቀበል ብሎ ከሻቢያ መጣላቱና በዚህም መጎዳቱን ደግሞ ደጋግሞ የገለጸ ሲሆን በመሰረቱ የዚህን ትክክለኛነት ኢሳይያስ አፈወርቂ ሳይቀር አረጋግጦታል። ለዚህም ነው ድርጅቱ ኤርትራን አስገነጠለ የሚለው ክስ ከንቱ ሆኖ ስለሞላው ቋንጣ ሆኖ አሁንም ሊለፈፉት የሚጥሩት ማፈሪያዎችን መስማቱ የሚያንገሸግሽ ሆነው። በቅርቡ ወደ አሜሪካ ተጉዞ በዚያ ትውልድና በኢሃፓ ላይ ጸያፍ ዘመቻ የከፈተው የቆሻሻ ታሪክ ባለቤት ፕሮፌሰር እንጂ ደርግ ስልሳዎቹ ላይ ላደረሰው ግድያ ኢሃፓ ተጠያቂ ሊሆን አይችልም። የአሜሪካ መሳሪያ ሆኖም አልተገኘም። የደርግ ኢሰፓ ባለስልጣን ሆኖ ግፍ በህዝብ ላይ አልፈጸመም። ባሶሳ ሻቢያና ኦነግ አማራውን ሲገሉ ዝም አላለም። አወገዘ አጋለጠ እንጂ በከተማ በገጠር ደሙን ለሀገሩ አፈሰሰ እንጂ በደርግ ለነጻ ትምህርት በየኩባና ምስራቅ አውሮፓ አልተላከም። ኢሃፓ ለሀቅ ቆመ እንጂ በሬ ወለደ በመውለድ ላይ ነው ይወልዳልም ከሚሉ ነፍሰ ገዳዮችና አረመኔ አገዛዞች ጋር አልሰመረም አላበረም። ምናልባትም ይህ ይሆናል አላቋርጥ ላለው የሐሰት ዘመቻ ምክንያት ይሆነው። ተፈጥሮ ስርዓቱን ካልቀየረ በቀር የህላዌ ሂደት ካልዋጠው ውዥንብር ካላበደ በቀር ህሊናው ካልዛለ ከቶ ማን ነው ደፍሮ እሳት ጠፋ ያለ። ኃይሉ ገብረ ዮሐንስ ገሞራው። እሳት ቢዳፈን የጠፋ ይመስላል የተባለውን የዘነጉ ኢሃፓ ጠፋ ተነነ ሲሉ አመታት አልፈዋል። ይህ ምኞት ቀጀታቸው እውን የሚሆንበት ጊዜ ከኮከብ ርቆ በመገኘቱ ቀቢጸ ተስፋ ይህን ጎራ ወሮ ይወዘውዘዋል። ኢሃፓ ግን አለ። ለድርጅቱ ህልውና ምክንያት የሆኑት መሰረታዊ የህብረተሰቡ ቅራኔዎች አልተወገዱምና መኖሩን ወደ አለመኖር ሊቀይር የሚችል ኃይል ወይም ሁኔታ እስካሁን አልተከሰተም። ሳይሞከር ቀርቶ አይደለም። ነጻ እርምጃና ቀይ ሽብርን ያስታውሷል። የህዝብ ጠላትና ፋሽስታዊ ደርጎች ነጋጠባ ኢሃፓን የሰላሙን ሁኔታ በራሱ ቀይሮ ተኩስ ከፈተና ደርግን ቆሰቆሰው ሲሉ ቢደመጡም ፍስሐ ደስታ የተባለው ፋሽስታዊ መኮንን የቅርቡ አቅራሪ ነው። ሐቁ ግን ሌላ መሆኑን ደጋግመን ያስረዳነው ነው። የፋሽስቶቹ የገደል ማሚቶችም ነጭ ሽብር ገለመኔ ይያሉ ቢጮሁም ኢሃፓ ለደርግና አጋሮቹ ጥቃት ከተጋለጠ ከብዙ ጊዜ በኋላ የመከላከል እርምጃዎችን መጀመሩ ታሪክ መዝግቦታልና ይህን ፍቆ ሐሰትን ለማስፈን የሚቻል አይደለም። ፍስሐ ደስታ ቀደም አለቆቹ መንግስቱና ፍቅረ ስላሴ ባሳተሙት የደርግ ስንክሳር ጠራቂ ተቋም ተረድቶ ባሳተመው መጽሐፍ ብዙ ደርጋዊ ቅጥፈቶችን ህይወት ሰጥቶ ሲያቀርብ ያጋልጥ የሚገባውን ሐቅ ግን ዘነጋውት አይነት ብሎ ማለፉን የመረጠ ይመስላል። ሙሉ ትችት ጊዜውን ይጠብቅና ወደ ቁም ነገራችን እንመለስ። ውሸት ለምን? ውሸት እንዴት? ኃይሉ ገሞራው እንዲህ ብሎ ነበር። በአብዛኛዎቻችን ዘንድ እንደሚታወቀው በነገረ ምንታዊ አስተሳሰብና አመለካከት ዱዋሊዝም መሰረት ውሸት ወይም ሐሰት ወይም ቅጥፈት በመሰረተ ባህሪው የትልቁ እውነት አንጻራዊ ምንዝር ነው። እንደታመነበት ሁሉ በተፈጥሮ ህልው ለሆነ ነገር ሁሉ በትይዩ ገጻዊ ጣምርነት የተቀየጡ ባለመንታ ባህሪያት ኩነቶች ይንጸባረቁበታል። በሐሳባዊ መዋቅራቸው አንጻር እያንዳንዱ ህልው የጽራሬታው ንጻሬ አፍራሻዊ ቅንብር ውጤት ነው። የሰብይታቸው እንደሚያሳየው ከሆነ ማንኛውም የዓለማችን ህልው ነገር ንጻሪያዊ አጣማጅ ያለውና ምንነቱንም ለመተርጎም አንዱን ከሌላው ጋር አገናዝቦ ማረብ ወሳኝ እንደሚሆን ተረጋግጧል። ይህም ማለት ማንኛውም ነገር የብቸኝነት ባህሪ ቢታይበትም ቅሉ ምንነቱን ሰቅስቆ ለመረዳት በነጻነቱ ብቻ በጉልህ ሊታይና በስርዓት ሊገለጽ አለመቻሉንና ቢሞከርም እንኳን አርኪና አመርቂ ውጤት አያስገኝም ማለት ነው። ስለ ውሸት ማንነት የሚናገር ሁሉ በአንጻሩ እውነት እንዳለ ያውቃል። ለመሆኑ ውሸት በመሰረተ ባህሪዋ ምንድነው? የሚተከሙባትስ ምን አይነት ዝንባሌ ያላቸው ሰዎች ናቸው? እንግዲህ እዚህ ላይ የውሸትን ትርጉም ማሳጣት ይቻላል። ውሸት ሐሰት ወይም ቅጥፈት በመሰረቱ በመንፈስ የደከሙ ሰዎች ራሳቸውን ብቻ ለመጠበቅና ለማዳን በበላባይነት ስሜት የሚሻፈፉ ወራዳዎች የሚተከሙበት የማታለያ ዘዴ ነው። ስለሆነም ከሞራል ከኤቲክስና ከእተራ የእውነት ዲሲፕሊን አፈንግጠው በወጡ ፍፍሳፋ ሰዎች በየለቱና በየአጋጣሚው የሚፈጸምና የሚከወን የተራ ብልግና ምናብ ነው። በስነ ልቦና ጥናት እንደተደረሰበት ከሆነ ደግሞ የራስን ፍጹም መውደድን ብሎም ስለግል እኔነት ብቻ ከመያስብ ህሊና የሚፈነጠቅ የሰዎች ሞራላዊ ድክመት ስርጭት ነው። በመሆኑም ፍቅር ርዕስ ጎልቶ የሚታይባቸው የባሰ እበላባይ ሰዎች ኢሞራላዊ ህሊና ነጠብራቅ ነው። ከእንዲህ አይነት ሰዎች የሚመረጥ ውሸታዊ ምርት በባህሪው ጸረ ሐቅና ጸረ ሞራል ነው። ሐሰት በዚህ ትርጉሙ የመተማመን፣ የመከባበር፣ የመወዳጀት፣ የመፈቃቀር፣ የመተሳሰብና የመሳሰሉትን በጎ ባህሪያት ጸርና ተቃራኒ መሆኑ ግልጽ ነው። በርቱ ይሁን በእርቱ በጠቅላላ የበጎ ስነ ምግባራት አባላት ሁሉ ደመኛ ጠላት መሆኑም ይታወቃል። ውሸትም እንደፈለገው ተዘርሮ ለመተኛት የእንጭጭ ህሊናዎች አልጋነት ይመቻዋል። በተለይም በጥራዝነት ተቀነት የሚማጣደቅ የልሳን ሙር ነኝ ባይ ባጋጠመው ወቅት እንኳንኛ ውሸት አንዴ ተጣብቆ እስከመጨረሻው አይለቀውም። የጊዮርጊስን መገበሪያ ይበላ እንዲሉ እንደዚያው አይነቱ ሰው ላያ ውሸት መንደላቀቂያ ሶፋው ነው። የጥቅሱ መጨረሻ ይህ በገሞራው ከአመታት በፊት የተጻፈ ትችትና ማብራሪያ ዛሬ ያሉትን ጸረ ኢሃፓ ዋሾች አሳምሮ ይገልጻቸዋል። ያ ኢሃፓን ከወለደው ጀግና ትውልድ በፊት የነበሩና በህይወት ካሉት ምሁራን አንዳንዶቹ የዚያን ጊዜ ክፍረታቸው መስክር ይህ ድርጅት ነውና መኖሩን መባጀቱን ከቶም አይፈልጉትም። እንኳን ንጉሱን ይማጠኑ የነበሩት ቀርቶ ተራማጅነን ብለው ሊመጣደቁ የጣሩትም ቆርጥቀን ያውም ለስለስ ብላ ስትመጣ ሸብረክ ማለታቸውን ያ ትውልድ ታዝቧልና አይወዱትም። ህዝቡ አልነቃም። ገና ሁለት ትውልድ አልፎ ምናልባት ይነቃ ይሆናል እያሉ ሲዳዱም የነበሩትን ህዝብን አደራጅቶ ታሪክ የማይረሳው ትግል አስተባብሮ በማታገሉ ሕያው ምስክር ነው ለክስረታቸው ለባዶነታቸው። ስህተታቸውን የተቀበሉ ሲኖሩ ሌሎች ደግሞ በቂመኝነት ትውልዱ ላይ እስካሁን ይዘምታሉ። ዋሾች የሐቅን ምስክሮች ሊወዱ አይተበቅም። ከነዚህ ቦከኖች አንዱ ለንጹህ ዜጎች መገደል ሁሉ ቢያንስ በሁለት አገዛዞች ተጠያቂ ሆኖ ሳለ ዛሬም መድረክ ይዞ ያን ትውልድ የሚወነጅለውና በተለይም ኢሃፓ ላይ ያነጣጠረ ዘመቻ አጃቢ የሆነው ለዚህ ነው። ኃይሉ ገሞራው ጊዜ ፈሽቶ ስለ ውሸት የጻፈው ውሸት አገር አጥፊና ትግልንም አደናቃፊ መሆኑን ጠንቅቆ በማወቁ ነው። በኢሃፓ ላይ በየአቅጣጫው የተከፈተው ጸያፍ የሐሰት ዘመቻ የሚያሳየው ይህ ድርጅት ቀዠታቸው መሆኑንና ያደናቀፈናል ብለው ስጋት እንዳላቸውም ነው። እርኩስ ትብብር በደርግም በወያኔም ሊፈጠር የቻለውና ይህንንም በአዳን ደጋፊ ሆነው የተገኙትም አለምክንያት አይደለም። ቀደም ደርግ ወያኔን አስታጥቆ ኢሃፓና ኢድህን ሊያስጠቃ ሲፈራገጥ ዋና ባለጉዳይ የነበረው ፍስሐ ደስታ ወደ ወያኔ ተቀልሎም ሊከዳ በሚል 3 ጊዜ በሚስጥር ከወያኔ ጋር መገናኘቱን መለስ ዜናዊ ራሱ መናገሩን መስካሪዎች አሉ። ባይገልጸውም ደርጎችና ወያኔዎች ሲያብሩ የመጀመሪያቸው አይደለም። ይህንንም በስፋት የምንመለስበት ይሆናል። መረጃው በእጅ ነውና የፋሽስቶችን ወንጀል በተራጠልም ሆነ በጋራ ኢትዮጵያን ሉዓላዊነቷን በሚያሳጣ መንገድ ለፈረንጅ ያደረጉትን ጉዳት በህዝብ ላይ ያደረሱትን ሁሉ የታገላቸውና የሚያውቃቸው የድርጅት በመሆኑ በጠላት ተፈርጆ መጠቃቱ ለነሱና ለጌቶቻቸው ወሳኝ ጉዳይ ነው። በኢሃፓ ሰራዊት ላይ የብተና አደጋ ሲደርስ ይህን በመጠቀም ድርጅቱ እንዳንሰራራ ማድረግ ይገባል ይቻላል በሚል እነ ሟቹ ደረጀ ደሬሳ ያስገቡት ማመልከቻ በዚህ መሰረትም ሲአይኤ አሜሪካ በሱዳን ተባባሪነት የወሰዱትን እርምጃ የምንረሳው አይደለም። ይህ ሙከራቸው ከሽፎ ድርጅቱ ሲቋቋምና ሰራዊቱን በአዲስ ሲጠናከር በድንገት ለመምታት ሱዳን አሜሪካና ሻዕቢያ ተባብረው በጦር በጭልጋ በቋራ ሊያጠቁት ሞክረው ድባቅ መመታታቸው የሚታወስ ነው። ያፋ ኢትዮጵያ ነውና መቼም ቢሆን መች ለሱዳንም ለአሜሪካም አገርን አልሰጥ ብሏልና ከሻዕቢያ ሸበጥ ወይም ጫማ ስር ወድቆ አልተዋረደምና ሁሉም እንዲጠፋ የሚረባረብበት ጠላት ሆኖ ቆይቷል። ዛሬም የተለወጠ ቅንጣት ነገር የለም። ብዙ መቶ ሺህ ዶላር እየፈሰሰ ያለው ይህንኑ እርኩስ ተልእኮ ከግብ ለማድረስ ነው። ይህ ሁኔታም ድርጅቱን ሊያኮራው የሚገባ ነው። ወደ ገሞራው ስንመለስ ደግሞ የሚከተለውን ቁም ነገር እናነባለን። እክቻውን ተናግሮ ከመሸበት ያዝረዋል ብለው ሲናገሩ ኢትዮጵያዊ ብሂልነቱ ካንጀት ነው። ከዚህ አባባል ሐቀኝነት የተነሳ ብዙ ጊዜ ብሂሉን የሚጠቀሙበት ስለ አንድ ጉዳይ እውነትነት ከተናገሩ በኋላ እንደ ማሳረግ ያድርገው በመሐላነት ደረጃ ነው። የሐቅን ክብርና የሐሰትን ክስረት ለማስረዳትና በየትውልዱ ዘመን በከፍተኛ ጥንቃቄ ለማስተማር የቀድሞዎቹ ብዙ ተናግረዋል። እነዚሁ ብሂሎቻቸው ውስጥ እውነት ያድናል፣ ውሸት ግን ይገላል። ውሸት ይዳርጋል ለሞት። ውሸትንና ቅራሬን ሽምጥጥ ነው። ውሸታም ሰው ማስታወሻው ጣቃ ነው። የዋሸን ክፉ እሳት ባፉ። ከከብት ቀበኛው ከሰው ወሬኛው። ዘባራቂ ይወዳል መራቂ። የመሳሰሉት በብዛት ይገኛሉ። የኢትዮጵያው የፍትህ የፍርድና የርስ ተቋሞች ሁሉ መሰረተ ህንጻቸው የቆመው የውሸትን ቅጥፈታዊ ባህሪ በማጋለጥና ተገቢ የቅጣት ዋጋውን ለመስጠት ነው። በመሆኑም የባህላችን አከርካሪ አጥንት የእውነትንና የሐቅን ህልውና እንደ አምድና ምሰሶ ደግፎ እንዲኖር የተዋቀረ ስሪት ነበረው። ይሁን እንጂ በፍርድ ቤቶች መድረክ ላይ በየጊዜው የሚፈሉ ውሸት በቀል ዳኞች የእውነትን ፍትሃዊ መንገኒቅ በሙስና እየጠመዘዙ ለውሸትና ለሐሰት የመዶር እድል ሲሰጡ ኖረዋል። ይህም ኢፍትሃዊ ተግባራቸው በማህበረሰባችን አባልነት ላይ ተጽዕኖ በማድረጉ የነገር ሐሰት ዘር በየትውልድ መካከል ሲሰራጭና ሲራባ ለመኖር ምክንያት ሆነ። ዛሬም በተለያየ መልኩ በልዩ ልዩ የህብረተሰብ ክፍሎች ውስጥ ነገር ሐሰት እንዳንሰራራ አለ። የጥቅሱ መጨረሻ እውነቱ ሲነገር ውሸት ማንሰራራት ሳይሆን አልፎለት ነክሶብናል ማለቱ ተገቢ ነው። ቢያንስ የደርግና የወያኔ አገዛዞች ስረ መሰረታቸው ውሸትና ቅጥፈት ነው። ደርግ ትውልድን ፈሽቶና መጥሮ አገሪቷን ለወያኔ አመቻችቶ ሲያስተላልፍ የዜጎችን ባህል ስነ ስርዓትና ቆራጥነትን አዳክሞ ነው። ፍርሃትን አንግሶ ይህን አመቺ ሁኔታ የተረከበው ወያኔ ደግሞ ጎጠኝነትን ዛሬ ተቃዋሚ በሉን በሚሉት ሙሉ ድጋፍ አከለበትና ወያኔን ልጆቼ በሚሉት ታገዘና ህዝብን ከፋፈለው። አልባሌ ልምዶችን ማሰራጨ፣ ግለኝነት መረን ልክ አጣ። ከአገር በፊት ሆድ አብጦ አለሁ አለ። ውሸት ቢላዋል ሰራችብን። ሀቅ ተናጋሪዎችና ለአገር የሚቆሙ ውጉዝ ተማሪዎች ተባሉ። ስንቶቹ ጀግኖች በደም የጻፉት አኩሪ ታሪክ ተፍቆ ከሃዲና ባንዳዎች፣ ሆዳሞች፣ ጠባቦች፣ ቀጣፊዎች በሞላ መድረክ ላይ ሊርመሰመሱ ቻሉ። ኩይሳ እንኳ የማይፈራ ከንቱ የምስጥ ክምችት ነው ዛሬ በኢህአፓ ላይ እየዘመተ ያለው። አገሩን ሊያጠፉ ሲባዝኑ ከቆዩት ጋር አብሮ በኢትዮጵያ ላይ የተነሳው። እስቲ ዛሬ በፖለቲካው መድረክ ያዝል ቢቀቁን ባዮችን እንዘርዝርና ታሪካቸውን ለመመርመር እንነሳ። ሐሰቱ ማደናገሪያው ተነ ሐቁን ካበራየነው ማንነታቸውን ማለትም ጸረ ኢትዮጵያዊነታቸውን በግልጽ እናያለን። ይዳፈናል እንጂ መች ይጠፋል ሰዓት ይፋፋም ቅራኔው ገንፍሎስ ይወጣ በዚያች ያቀለት በግለት ፈንድቶ ከተዳፈነበት ሲወጣ አደባባይ ያንለት ይሆናል ከጭድጋር ጋብቻው ኃይሎጋ የሚያፋይ ባይገባው ነው እንጂ እሳት ተፈጥሮ ከሱ ሞት በኋላ ይኖራል ሲያቃጥል የፋሽስት ጭራሮ እንዴት ቢደፈር ነው የሚል ባደባባይ አጥፍቻለሁ እሳት ካላወቀ በቀር ወይም ካለማወቅ የኛ ደደብ ፋሽስት። ከአፓንሳር የሚከተለውን ጫና ሰጥተን ማቅረብ እንፈልጋለን። ትናንት መስርቶ ነገ ተነገ ወዲያ ያልጠፋ ድርጅት ያፋ ነው። ያውም ስንት ጥቃት ደርሶበት 44 ዓመት ትግል ቁጥር ድርደራ ሳይሆን የጽናት ምስክር ነው። በኢትዮጵያውያን ጀግና ዜጎችና ተራማጅ ወጣቶች የተደራጀ ድርጅት ነው ያፋ። ማንም ባዕድ ይህን ድርጅት አልመሰረተውም አላዘዘውም ትናንትም ዛሬ። ያፋ የኢትዮጵያን ጥቅም ለማንም አሳልፎ አልሰጠም ባለመስጠቱን መከራን መቀበል ግድ ሆኖበታል። ያፋ በእስራኤሎችን በተመለከተ ህዝብን በገንዘብ አልለወጠም የገንዘብ ጥቅምም ከጭቁኖች ውጥረት ሊያገኝ አልጣረም። ድልድይ ለሱዳን ሲል አላፈረሰም። ሱዳን ስለጠየቀው የደቡብ ሱዳን ስደተኞችን አሳልፎ አልሰጠም። ሱዳን መንግስት ነው ብሎ ቋራን አሳልፎ አልሰጠም። የወያኔ ታሪክ ግን የዚህ ተጻራሪ ነው። ያፓ ከህዝብ ጠላቶች ጋር አላበረም ስልጣን አልተካፈለም ቃል ኪዳኑን አልካደም። ያፓ እንዲያውም ከልክ ባለፈ ለቀቅተኛ ተባለ እንጂ የተቃወመውን በዚህ ምክንያት የተነሳ አልገደለም። ለዚያድ ባሬ ለጋዳፊና ለሻቢያ መቼም አልተጎነበተም። ትናንትም ዛሬ ድርጅታዊ ነጻነቱንና የኢትዮጵያን ሉዓላዊነት አሳልፎ አልሰጠም። አሜሪካም ሆነ ሱዳን ሻቢያም ሆነ ግብጽ እንግሊዝም ሆነ ፈረንሳይ ትናንትም ዛሬም ኢትዮጵያን በሚጎዳ ደረጃ ተሰለፈልን ሲሉት መልሱ እምቢኝ እንጂ እሺ አገብልሽት ሆኖ አያውቅም። በደርግም በወያኔም ጊዜ በህዝብ ላይ የሚደርሰውን በደል ተቃወመ አጋለጠ እንጂ የደርግ ካድሬና ባለስልጣን አማካሪና ንግግር ጻፊ ወዘተ ሆኖ ራሱን አላዋረደም። ሽብር በግድ መንደርስ ምስረታ አሶሳ በደኖ አርባ ጉጉ አሰቦት ምስራቅ ወለጋ ጣና በለስ ጋምቤላ ኦጋዴን ወዘተ የመጀመሪያው ጫሂና ተቃዋሚ ኢህአፓ እንደነበር ታሪክ ይመሰክራል። ሌሎችስ የት ነበሩ? ተቃውመን ነበር ሲሉ የሚደፍሩትን እንስማቸው። በትግል የሚሰማራ ማንኛውም ድርጅት በተለይም የድርጅታዊ ትግል ተመክሮ ብዙ ባልሆነበት ስህተት ሊፈጸም መቻሉ የሚጠበቅ ነው። ያፋ ስህተት ብሎ ያመነባቸውን በግልጽ አውጥቶ አሳውቋል። ጭቆናን በመታገሉ ግን ቅሬታ የለውም፣ ማንንም ይቅርታ አይጠይቅም። ከአረመኔው ደርግ አብረው የቆዩና ወደዱም ጠሉም የወንጀሉ ተባባሪ የነበሩ ወያኔ ለስልጣን ሲገባ የሚያጨበጭቡና አብረውት በበደሉ ፍርፋሪው የደረሳቸው ለመለስ የሰገዱት ወይም ዋና ዋና ወያኔ የነበሩት ህዝብ ሲፈጅ ሲወገር ድምጻቸው ሳይሰማ አመታት ያለፈና መሰሎቻቸው ዛሬ ግልብጥ ብለው ኢህአፓን ሊከሱ ሊወነጅሉ ቢነሱ ቢዋሹ ቢቀጥፉ ሐቅን ሊቀብሯት የሚችሉ አይደለም። ኢህአፓም ሲገፋ መከላከልን በተመለከተ ግዴታው ሲሆን ተመክሮም አለውና ሂደቱና ውጤቱ ለዋሾቹ አመቺ እንደማይሆን ግልጽ ነው። ባልተናገሩ ባላፈሩ ነው። ታሪክ የተረሳ መስሏቸው በያፓ ላይ በወያኔ የታጀበ ዘመቻ የከፈቱት ሁሉ ማፈሪያቸው ገና መጀመሩ ነው። ወያኔ ላይ እናተኩር በሚል ቅኝት ለመመራት ብንጥርም ጥቃት ሲበዛ የሰማት ስምና ታሪክ በዝቃጮች ሲጠቃ ዝም ብለድ የመቀበል ልምዱ የለንምና ሁሉም ኢሃፓ በያለበት ባለችበት ድርጅቱን እንዲከላከሉ መጥራቱ አስፈላጊ ሆኗል። መከላከል በሁሉም መስክ ባለምንም ቸልተኝነት ይህም ጽሑፍ ይህን ግዳጅ ሊያሟላ ቀጣይ ይሆናል። ይከተላል
ሞለ ፋሽስቶ ያቦየበስኔ ዛሬም ቆጠኑ
እንበረከከ
የነፋን ቆራ እንበሩ ከዛለ በዘለናፍሬ
ዝምታ ለበግም አልበጃት። አያሌ ፖለቲካ ታዛቢዎች በአሁኑ ጊዜ በኢትዮጵያ ያለው አፈናና ችግር ከግብጽና ቱኒዚያ የህዝብ አመጾች በከፋና በባሰ ህዝብን ሊያስነሳ የሚችል ነው ይላሉ። ከአንድም በላይ አመጽ መቀስቀስ የሚያስችል ሁኔታ አለ ሲሉም ይናገራሉ። ታዲያ ሁኔታው እንዲተማልቶ ያለ አመጽ ለምን ጠፋ? ለምንስ ዝምታና ጫንቃን ለሸክም ማመቻቸቱ ሰፈነ? ወያኔ በቀፈቀፈው ችግር ዜጎች በሀገራቸው መኖር አቅቷቸው ወደ ውጭ ሲሰደዱ በሰው ሀገር እንደ ዶሮ ሲታረዱ ዝምታውን ምን አመጣው? ሃይማኖቶች ሲረገጡ ምነው አጥጥ ብሎ መቀበሉ ነገሰ? ላለው ሁኔታ ብዙ ምክንያቶችና ማጠየቂያዎች ቀርቧል በመቅረብም ላይ ናቸው። ለአፍሪካ ችግር እስከዛሬ የአውሮፓ ቅኝ ገዥነት እንደሚከሰሰው ሁሉ ዛሬ ላለው ተጨባጭ ሁኔታ ተጠያቂ የደርግ አገዛዝ ነው የሚሉ አሉ። ዛሬ በብዛት ያለው ዜጋ የመንግስቱ ኃይለ ማርያምን የቀይ ሽብር ፍጅት የቀመሰ ወይም ደርሶበት የሚያውቅ አይደለም። ወያኔ ስልጣን ሲይዝ የተወለደ ልጅ ዛሬ 24 ዓመት ሆኗል። በእርግጥም ያ አረመኔ አገዛዝ እንደ ኢሃፓ ያሉትን ብሔረሰቦችን አቀፍ ድርጅቶችን አጥቅቶ ለጠባቦች የተነሳቸው ሁኔታ ቢፈጥርም ዛሬ ላለው ፍርሃት በዋና ደረጃ ተጠያቂ ሊሆን አይችልም። የህዝብን ወኔ በመስለብ ግለኝነትና ፍርሃትን በማስፈን ክህደትን በማሰራጨት ዛሬም ቢሆን በርዝራዦቹ አማካኝነት ኢሃፓንና የህዝብን ትግል በማጥቃት መከሰስ ያለበት ቢሆንም ከወደቀ 24 ዓመት ከሞላው አገዛዝ ባሻገር ምክንያቶችን መፈለግን የግድ ይላል። ወያኔ የሚሉት ጸረ ህዝብ መንጋ ቤተ መንግስት ከገባ 24 ዓመት ተቆጥሯል። ከዚህ ነው ምርመራችንና ምክንያት ፍለጋችን መነሳት ያለበት። በቅድሚያ የወያኔ አገዛዝ ህዝባዊ ዲሞክራሲያዊ ብለው ህዝብን በስፋት ያወናበዱት ሁሉ ለተከታዩ ችግር ተጠያቂ ናቸው። ወዳጁ ስርዓት በራሱ እነ ኢሃፓን አጥቅቶ ለነ ወያኔ ሁኔታውን ቢያመቻችም የወያኔ ቡድን ለኢትዮጵያ አይበጅም በሚል ኢሃፓ ሆነ ሌሎች ማስጠንቀቂያ ሲሰጡ ነበር። ይህን አለ ብለው እነ መለስ ልጆቼ ነፃ አውጪያችን ብለው በተለይም ከወያኔ ደጋፊ በአዳን ጋር ተባብረው ጸረ ወያኔው ትግል በጀመረው እንዳይፋፋም ያደረጉት ሁሉ ዛሬ መከራ ለዛሬ መከራችን መጠየቅ ያለባቸው ጥፋተኞች ናቸው። በነሐፓ ላይ የደረሰውን ጥቃት በዝምታ ያለፉ እና ኢዲሃግ በከሽግግሩ ሂደት ሲታገዱ ወያኔ ሽግግሩን በቁጥጥሩ ሲያስገባ ያጀቡ ወያኔ ጦር በሽግግር መንግስቱ ጦር ይሁን ብለው የጮሁ ግንጠላን ከመቃወም ረገድ ድምጽ ማሰማትን ያልመረጡ ሁሉ ዛሬ ላለንበት ሁኔታ ድልዳል ሰርተዋል። ሀቀኛ ሀገር ወዳድ ዜጎች ወያኔን በብረት ሊፋለሙ ሲደራጁ ተጥቅጥቅን ኃጢአት ነው አይነት ሰበካን ይዘው ግን ለሰላማዊ ትግሉ አንዲት ጋትን ሳይገፉ ትግልን ያኮላሹና ወያኔን የጠቀሙ ሁሉ ዛሬ ላለንበት ማድ መከሰስ ያለባቸው ናቸው። ዋናው ሌላ ተጠያቂ በአዳን ናቸው። በተለይም አሜሪካና እንግሊዝ ጀርመንና አውሮፓውያን በጠቅላላ የአሜሪካና እስራኤል ዋና ትኩረት በ1983 ዓመተ ምህረት ቤተሳይሎችን ማውጣትና መውሰድ ነበርና ለዚህ ተባባሪ የሆነላቸው ወያኔ አጋራቸው ሆነ። የወያኔ ስልጣን መያዝ በኢትዮጵያ ህዝብ ላይ የሚያመጣው ጉዳት በተመለከተ ምንም አላሳሰባቸውም እንቅልፍ አነሳቸውም። የተዘጋጀውንም የግንጠላ ሴራ ደገፉ እንጂ አልተቃወሙም። የተዳከመች ኢትዮጵያን ሲመኙ እንግሊዝና አሜሪካ ዘመን አሳልፈዋልምና ነው። በአዳኑ ወያኔን በለስልጣን ማብቃት መርዳት ሰላዮቹን አፋኞቹን ማሰልጠንና ማስታጠቅ ብቻ ሳይሆን በአጎራባች የአፍሪካ ሀገሮችም ለምሳሌ ኬንያና ዩጋንዳን በመንቀሳቀስ ተቃዋሚዎቹ እንዳይረዱ እንዳይደገፉ ጫና ሲያደርጉ ጸረ ወያኔ ጥረቶችንም ሲያዳክሙ ቆይተዋል። በአዳን በሁሉም መንገድ ወያኔን ለማጠናከር ታግለዋል። በ1997 ዓመተ ምህረት ምርጫ እንግሊዝና አሜሪካ ከመለስ ዜናዊ ጎን ቆመው የፈጸሙት ወንጀል ሌላ መረጃ ነው። ዛሬም ቢሆን የወያኔ አጋርና የህዝብ ትግል ጸር እነዚሁ ምዕራባውያን ናቸውና ለደረሰብን መከራ ሊጠየቁ ይገባቸዋል። ያለንበት ስቃይ ማጥዋና ተጠያቂ በርግጥም ወያኔ ነው። ህዝብን በብሔረሰብ የከፋፈለ ወያኔ ነው። ጭፍጨፋና ግድያ ያካሄደ ወያኔ ነው። ሀቀኛ ሀገር ወዳዶችን ያፈነና ደብዛቸውን ያጠፋ የገደለ ወያኔ ነው። የተቃወመን ህዝብ የጨፈጨፈ ወያኔ ነው። በዚህ ቢሉት በዚያ ያገላብጡት ይደበቅ የማይችለው ሀቅ ለኢትዮጵያ ህዝብ መከራና ስቃይ ዋና ተጠያቂ የወያኔ አገዛዝ መሆኑ ቁልጭ አድርጎ ያሳያል። ዛሬ ህዝብ ለሚገባው አመጽ መነሳሳት አቅቶት መገኘቱ የወያኔ ሻጥር አፈናና ተንኮል ውጤት ነው። ለዚህም ነው ህዝብን ለቆረጠ አመጽ ለማድረስ የወያኔን ሴራ መበጣጠስ አስፈላጊ የሚሆነው። ወያኔ ወያኔ ነውና ህዝብን ከፋፍሎ አፍኖ ማዳከሙ የሚጠበቅ ነው። ጠላት ነውና ጸረ ህዝብ ነውና ይህ የሚጠበቅ ነው። ላለንበት አመጽ አልባ ሁኔታ ሌላ ዋናው ተጠያቂ ኃይል ራሱን ተቃዋሚ ብሎ የሚጠራው ጎራ መሆኑ ደግሞ የሚካድ አይደለም። ተቃዋሚ በሚል ተጠቃሎ የሚጠራው ክፍልውን ተቃዋሚ ነበርን የሚለው አነጋጋሪ የሆነ ነው። ተቃዋሚ ነን እያሉ ግን ከወያኔ ጋር የተቃቀፉ ብዙ ነበሩ። ተቃዋሚ ነን እያሉ የህዝብን ትግል ሻጥረው ወያኔን የጠቀሙ ህዝብ ያውቃቸዋል። የተቃዋሚ ወኔ ያጠራቸው ለወያኔ ማጎብደድ የሚቀናቸው የህዝብን ትግል ጎድቷል። ወሳኙን ትግል ሊታገሉ የተነሱትንም በማውገዝና በማደናቀፍ ተቃዋሚ ተብዮች ለወያኔ ጠቅመዋል። እርስ በርስ ንትርካቸውም ለወያኔ የረሃብ ጊዜ ቂጣ ሆኖለታል። እንቀስ ካን ዘንዳ በራሳችን ጎራ የተልፈሸፈሱትን ለወያኔ መስገድ አለብን ብለው የሰበኩትን አቀኛ ተቃዋሚ ኃይሎችን ያጠቁትን ዛሬ ላለንበት አስከፊ ሁኔታ ተጠያቂ ማድረግ ይገባል። አንጃ ግራንጃው ያደረሰው ጉዳት ክብደቱ ከቶም መረሳት ወይም መቃለል የለበትም። ይህ ለግንዛቤ ገብቶ ሲቀመጥ ዋናው ነጥብ ደግሞ ምን መደረግ አለበት የሚለው መሆኑ መሳት የለበትም። የኢትዮጵያ ህዝብ ይህ ነው የማይባል በደል እየደረሰበት ዝምታው ለጭቆና ራሱን ያመቻቸ በመሆኑ ነው የሚሳለቁትን ወይም ፍርሃት ገሶታል የሚሉትንና በሌላ በኩል ጭቆናን ለምዷል ብለው የደመደሙትን ሁሉ አሌ ማለት የማይቻለው ለሌላ ሳይሆን በተግባር በማመጽ ነው። ብናምስ ወያኔ ገድለናል የሚለው ማጠየቂያ ሊሆን አይገባም። ስናምስ ወያኔ ባገድለን ነው ግሩም ሊባል የሚገባው። ሀገርን ማዳን መስዋዕትነትን ጠያቂ ግዳጅ ነው። ወያኔ ተቃዋሚውን ባይገድል ነው አስገራሚ የሚሆነው። ስለዚህም ብንሰለፍ ብንቃወም ይገድለናል ማለቱ አግባብ ያለው መደበቂያ ሊሆን አይችልም። ወያኔ ይገድላል፣ ሞትን የሚደፍር ዜጋ ከበዛ ግን ያሸንፋል። በግብጽ በቱኒዚያና በሌሎች ቦታዎች ብዙዎች ሲታገሉ አልቀዋል፣ ግን አለቀን ብለው ትግል አላቆሙም። በሀገራችንም ለድል ሲባል መሸዋት ያሻል። አለመስዋዕትነት ምንም ድል የለም አይኖርምም። ሞትን ፈርቶ ሀገርን ለማዳን ፈልጎ ፈቶም የሚሆን ነገር አይደለም። ለዚህም ነው አገዛዙ ይገለኛል ብሎ ራሱን ያስቆነበሰ ዜጋ መቼም ቢሆን ለሀገር ክብ ሊቆም የማይችለው። በዝምታ ሀገር አትድንም። በተአምር በሚከሰትና ራሱን በሚሰዋ ኃይልም ሽሪያትን መጠበቅ እንዲሁ ቅዠት ነው። ሀገርን ማዳን የሁሉም ሀገር ወዳድ ዜጋ ግዳጅ ነው። ግዳጁን ለሆነ ኃይል ወይም ቡድን አሳልፎ ሰጥቶ ኃላፊነትን ከራስ ማወራረድ አይቻልም። ሀገር በባዕድ ትወረር፣ እያንዳንዱ ዜጋ መነሳት መቃወም አለበት። ለህዝባችን ራስ መድፋትና ዝምታ ምክንያቶች በእርግጥ አሉ፣ ግን መወገድ ያለባቸው ናቸው። የኢትዮጵያ ህዝብ መከራና ጭቆናን በዝምታ የሚሸከም ህዝብ መሆኑ ማብቃት አለበት። ፍርሃቱን አሸንፎ ሞትን ደፍሮ ለራሱ መብትና ለሀገሩን ሲል ማመጽ ይገባዋል። ሌላም መፍትሄ የለም። ጭቆናና ውርደት በዝምታ ከመቻል ሌላ፣ ከመዋረድ ሌላ። ለዚህም ነው እናምስ፣ ክብራችንን እናስጠብቅ የሚለው ጥሪ ዳግም የሚተላለፈው። ካላመጽን ካልታገል የሚሰማን የሚያከብረን የለምና ችግር ሲበዛ የቤት ልጅ ነው ማለቱን ትተን ችግርን ለማስወገድ መረባረብ ይኖርብናል። ነጋ ጠባ ማላዘኑና ዝምታው ለሚታረደው በግ አልበጀምና ነቃ ብለን ለመብታችንና ለሀገራችን አምርረን እንታገል። ጸረ ወያኔው ትግላችን ይፋፋም።
She could but say it too. I'm going to go down. Yeah, they could miss the love. Don't you go down. She could but say it too. I'm going to go down. Yeah, they could miss the love. Thank you. አባናቱን ቶሎ ካደረታ ይባባ የለም ወይ መርዱ በየቦታ Thank you.